ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ግንቦት 25 2014 ዓ.ም ዝግጅታችን ጀመረ። በእስር ላይ የሚገኘው የፍትህ መጽሔት ማኔጂንግ ዳይሬክተር ዛሬ በፖሊሶች ድብደባ እንደተፈጸመበት ቤተሰቦቹ ገለጹ።
ከእስረኞቹ ማለት ከዛ ሁላችንም ባለንበት እኛም አለን፣ ሌሎችም እስረኞች አሉ፣ የሌሎችም የእስረኞች ቤተሰብ ጠያቂዎች አሉ። እኛ ፊት ነው እንግዲህ በቦክስ በጫማቶች ምናምን የመጡ ከዛ ይህን እያደረጉ ወደ ግራ በኩል ይወሰዱ።
ወንድሙ ታሪኩ ደሳለኝን ነው የሰማችሁት። ፖሊስ ጉዳዩን በማጣራት ላይ እንደሆነ ገልጿል። ዝርዝሩን በአብይ ርዕስ ዘገባችን እንመለስበታለን። በጸጥታ ችግር ምክንያት ከኦሮሚያ ክልል ተፈናቅለው በአማራ ክልል የሚገኙ የህብረተሰብ ክፍሎችን ወደ ቀያቸው ለመመለስ ጥረት እየተደረገ እንደሆነ ተገለጸ። የዚህንም ዘገባ ዝርዝር ከዜናው በኋላ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን በማቀናበር ላይ ትገኛለች። ሲሲ አሸናፊ በምስልና ድምፅ ቅንብር፣ አበባየው ገበያይ በዌብና ማህበራዊ ድረገጻችን ፕሮዲውሰር ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ 4 ሰዓት በሚኖረን ጊዜ አብራችሁን እንድትቆዩ እንጠይቃለን። ከራዲዮና ከእንደዚህ ከምታዩት በምስል ጭምር ከምትመለከቱት ፕሮግራማችን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። በእስር ላይ የሚገኙና ከሕግ አግባብ ውጪ መንግስትን ከስልጣን ለማስወገድ ተንቀሳቅሳችኋል በሚል ተጠርጥረው ጉዳያቸው በፍርድ ቤት እየታየ የሚገኘው 2 የኦሮሞ ኒውስ ኔትወርክ ኦኤንኤን ጋዜጠኞችና 15 የኦሮሞ ነጻነት ግንባር ኦነግ አመራሮች ለብይን ተቀጥረዋል። ዝርዝሩን ናኮር መልካ ይዟል።
በኦሮሚያ ክልል ጠቅላይ አቃቤ ሕግ ክስ ተመስርቶባቸው በክልሉ ጠቅላይ ፍርድ ቤት ጉዳያቸው በመታየት ላይ የሚገኘው 17 ተከሳሾች ዛሬ ፍርድ ቤት መቅረባቸውን ጠበቃቸው አቶ ሚልኪያስ ቡልቻ ገልጸዋል። የኦኤንኤን ዘጋቢዎች ደሱ ዱላና ቢቂላ መኑ እንዲሁም በነቃሲም አብዱላይ የክስ መዝገብ ስር የሚጠሩ 15 የኦሮሞ ነጻነት ግንባር ኦነግ አመራሮች አባላትና ደጋፊዎች እንደሚገኙበት ጠበቃቸው ገልጸዋል። ከዚህ ቀደም በነበረው ችሎት ክሱን እንዲያሻሽል ታዞ የነበረው አቃቤ ሕግ ክሱን አሻሽሎ ባለመቅረቡ ዛሬም ተመሳሳይ ትዕዛዝ መሰጠቱን ጠበቃው ገልጸዋል። አቃቤ ሕግ የታዘዘውን ፈጽሞ ባለመገኘቱና የቀረበው ክስ የተሟላ ባለመሆኑ ፍርድ ቤቱ ተከሳሾችን በነጻ እንዲለቃቸው መጠየቃቸውን አቶ ሚልኪያስ ገልጸዋል።
ፍርድ ቤቱ ላይ ይህን ያህል ጫና የሚመጣ ከሆነ የሚሰጠው ትዕዛዝ የማይከበር ከሆነ ተከሳሾቹ ዋስትና የላቸውም። ፍርድ ቤቱ ደግሞ አስቀድሞ የተከሳሾች የመከላከል መብታቸው ያጣብባል፣ ጉዳዮች ግልጽ መሆን አለባቸው ብሎ ስለነበረ እውነትም ይሄ ካልተሻሻለ ተከሳሾች የቀረበባቸውን ክስ በማንኛውም ሁኔታ ራሳቸውን መከላከል አይችሉም። ስለዚህ አቃቢ ሕግ መብታቸውን አጣበዋል ማለት ነው። ክሱ ሕጉ የሚጠይቀውን ስታንዳርድ ያላሟላ ነው። ስለዚህ ክሱ በዚህ ሁኔታ መቀጠል ስለሌለበት ክሱ ተቋርጦ መዝገቡ በሙሉ ተሰርዞ ተከሳሾች ያለምንም ቅድመ ሁኔታ ከእስር እንዲለቀቁ በሚል ነው የጠየቅነው።
ፍርድ ቤቱም አቃቤ ሕግ የሚሰጠውን ምላሽ ለማድመጥ ሰኔ 9 ቀን 2014 ተለዋጭ ቀጠሮ ሰጥቷል። ተከሳሾቹ በአዲስ አበባ ከተማ ከረቆሬ በተባለ ስፍራ በጸጥታ ኃይሎች ተይዘው የታሰሩት ጥቅምት 8 2014 ዓ.ም መሆኑ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ማሊ ውስጥ የተባበሩት መንግስታት ድርጅት ሰላም አስከባሪዎች ላይ ጥቃት መድረሱ ተሰምቷል። ሰሜናዊ ማሊ ውስጥ ሰላም አስከባሪዎችን ይዘው በአጀብ በሚጓዙ ተሽከርካሪዎች ላይ ተጠርጣሪ አሸባሪዎች ጥቃት ማድረሳቸውን የመንግስታቱ ድርጅት ነው ያስታወቀው። አንድ ዮርዳኖሳዊ ሰላም አስከባሪ ሲገደል፣ ሌሎች 3 ዮርዳኖሳውያን ሰላም አስከባሪዎች እንደቆሰሉም ገልጿል። አጥቂዎቹ አቅርቦት ጭነው ይጓዙ በነበሩት ሰላም አስከባሪዎች ላይ ለአንድ ሰዓት ያህል በሮኬትና በአነስተኛ የጦር መሳሪያዎችም ጭምር ያለማቋረጥ የተኮሱባቸው መሆኑን የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች ገልጸዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ጥቃቱን አጥብቀው አውግዘውታል። ለሰላም አስከባሪዎቹ ቤተሰቦችና ለዮርዳኖስ መንግስትም የሐዘን መልእክት አስተላልፈዋል። ማሊ በሚገኘው የድርጅቱ የሰላም አስከባሪ ተልእኮ መሰረት ኪዳል በሚባለው የሀገሪቱ ሰሜናዊ አካባቢ በሰላም አስከባሪዎች ላይ እንዲህ ያለ ጥቃት ሲደርስ ይህ ስድስተኛ ጊዜ መሆኑን ነው ቃል አቀባዩ ያስታወቁት። የመንግስታቱ ድርጅት የጸጥታ ምክር ቤትም ባወጣው መግለጫ ጥቃቱን አውግዞ የማሊ መንግስት ምርመራ በማካሄድ ተጠያቂዎቹን ለፍርድ እንዲያቀርብ ጠይቋል። ሰላም አስከባሪዎችን ኢላማ በማድረግ የሚሰነዘር ጥቃት በጦር ወንጀል ሊያስጠይቅ የሚችል መሆኑ ሊታወቅ ይገባል ሲልም የጸጥታ ምክር ቤቱ አሳስቧል። ካሜሩን ውስጥ ተጠልለው የነበሩ የማዕከላዊ አፍሪካ ሪፐብሊክ ስደተኞች ወደ ሀገራቸው መመለስ መጀመራቸው ተገልጿል። ስደተኞቹ ከሀገራቸው የፖለቲካና የሃይማኖት ብጥብጥ ሸሽተው እንደ አውሮፓውያን አቆጣጠር ከ2014 ዓመተ ምህረት ያነሱ የተሰደዱ ናቸው። ካሜሩን ውስጥ ወደ 300 ሺህ የሚጠጉ የማዕከላዊ አፍሪካ ሪፐብሊክ ስደተኞች ያሉ ሲሆን የሚበዙት ሴቶችና ህጻናት መሆናቸው ተገልጿል። የማዕከላዊ አፍሪካ ሪፐብሊክ መንግስት የቀድሞ ቀያችሁ ሰላም ነው ካላቸው በኋላ በብዙ መቶ የሚቆጠሩ ስደተኞች ለመመለስ መስማማታቸውን የተነገረው ትናንት የካሜሩን ባለስልጣናት ለመመለስ ለተስማሙት ስደተኞች የብርድ ልብስና ምግብ አድለዋል። ማዕከላዊ አፍሪካ ሪፐብሊክ ውስጥ እንደ አውሮፓውያን አቆጣጠር በ2013 በጊዜው ፕሬዚደንት የነበሩትን ፍራንሷ ቦዚዝን ሴሌካ የተባለው እስላማዊ አማጺ ቡድን ከስልጣን ካስወገዳቸው በኋላ በታጠቁ ቡድኖች መካከል ሁከት መቀስቀሱ ይታወሳል። ባለፈው ዓመትም ፕሬዝደንታዊ ምርጫውን ተከትሎ ግጭት ከተነሳ በኋላ ብዙ መቶ ዜጎች ወደ ካሜሩን ተሰደዋል። የተባበሩት መንግስታት ድርጅት እንደሚለው ከ2013 ጀምሮ ቁጥራቸው ወደ 1 ሚሊዮን የሚጠጋ የማዕከላዊ አፍሪካ ሪፐብሊክ ዜጎች ወደ ካሜሩን፣ ቻድ፣ ዲሞክራቲክ ኮንጎ ሪፐብሊክ እና ናይጄሪያ ተሰደዋል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የአማርኛ አገልግሎት ነው። የዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪ ሩሲያ 20 ከመቶውን የሀገራችንን መሬት ተቆጣጥራለች ሲሉ ተናገሩ። ውጊያው የሚካሄድባቸው ግንባሮች ርዝማኔ ከ1000 ኪሎ ሜትር እንደሚበልጥም ፕሬዚደንቱ ተናግረዋል። ሀገራቸው ስለተሰጣት እርዳታ ታመሰግናለች ያሉት ፕሬዚደንቱ የጦር መሳሪያ እርዳታው እንዲቀጥል ተማጽነዋል። የዩክሬኑ ጦርነት አራተኛ ወሩን የያዘ ሲሆን ዩናይትድ ስቴትስ 700 ሚሊዮን ዶላር የሚገመት በይበልጥ የተራቀቀ ሮኬትና ሌላም የጦር መሳሪያ ለዩክሬን እንደምትልክ ትናንት ፕሬዚደንት ጆ ባይደን አስታውቀዋል። ዩክሬን ሮኬቶቹን ወደ ሩሲያ ግዛት እንደማትተኩስ ቃል መግባቷን የዋይት ሀውስ ባለስልጣናት አመልክተዋል። ትናንት በዋሽንግተን የኔቶ ዋና ጸሐፊ የንስ ስቶልተንበርግ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር ሆነው በሰጡት ቃል ይህ ጦርነት እንዴትና መቼ እንደሚያበቃ አይታወቅም፣ ነገር ግን የሰላም ድርድር ደረጃ ላይ ሲደረስ ዩክሬን ጠንካራ ቁመና ይዛ እንድትገኝ ነው የምንፈልገው ብለዋል። ብሊንከን ውጊያውን የማብረዱም ሆነ የማቆሙ አቅም ያለው በሩሲያ እጅ ነው ብለዋል። ፕሬዚደንት ባይደን ማክሰኞ ዕለት በኒውዮርክ ታይምስ የአስተያየት አምድ ላይ ባወጡት ጽሑፍ ከሩሲያ ጋር ጦርነት ውስጥ መግባት እንደማይፈልጉ አስታውቀዋል። ከሚስተር ፑቲን ጋር የማንስማማ መሆናችንና አድራጎታቸው የሚያስቆጣ መሆኑ እንዳለ ሆኖ ዩናይትድ ስቴትስም ሆነች አጋሮቿ ፑቲን ከስልጣን እንዲወገዱ ለማድረግ አይሞክሩም። ዩናይትድ ስቴትስና አጋሮቿ ላይ ጥቃት ካልደረሰ በስተቀር ዩናይትድ ስቴትስም ሆነች አጋሮቿ በቀጥታ ግጭት ውስጥ አይገቡም ብለዋል ፕሬዚደንት ባይደን። የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ዩክሬን ሮኬት ወንጫፊ መሳሪያ ካገኘች ጦርነቱን ያስፋፋዋል በማለት ማስጠንቀቃቸው ይታወሳል። ለሕፃናት የሚሆን አልሚ ምግብና ወተት አምራች ድርጅቶች አመራሮች ጋር የተነጋገሩት የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በሀገር አቀፍ ደረጃ የተፈጠረው እጥረት ቤተሰቦችን እያስጨነቀ መሆኑን አመልክተዋል። አስተዳደራቸው ከውጭ አቅርቦቶችን በማስገባት በሀገር ውስጥም ምርቱን ለማፋጠን ጥረት በማድረግ ላይ ነው።
There's nothing more stressful than the feeling you can't get what your child needs, he or she needs.
ልጆች የሚያስፈልጋቸውን ነገር ማቅረብ ካለመቻል የበለጠ ቤተሰብን የሚያስጨንቅ ነገር የለም። አቅርቦቱ እንዲጨምር አስተዳደሬ የተቻለውን ሁሉ እንዲያደርግ መመሪያ የሰጠሁት በዚህ ምክንያት ነው። ተዘግተው የቆዩት የህፃናት አልሚ ምግብ አምራቾች በተቻለ መጠን በፍጥነት ተከፍተው በብዛት የሚያመርቱበትንና አሜሪካውያን ቤተሰቦች ምግቡን በተሻለ ዋጋ የሚያገኙበትን መንገድ ከኩባንያዎቹ ጋር ሆነው እንዲፈልጉ መመሪያ ሰጥቻለሁ።
የባይደን አስተዳደር ቤተሰቦች ለልጆቻቸው የሚያስፈልገውን ምግብ አግኝተው እንዲረጋጉ ኦፕሬሽን ፍላይ ቤቢ ፎርሙላ ብሎ በሰየመው እንቅስቃሴ ብዛት ያላቸው ዓለም አቀፍ አቅራቢዎች ለህፃናት ወሳኝ የሆኑ አቅርቦቶችን ወደ ዩናይትድ ስቴትስ ለመላክ ፈቃድ ጠይቀዋል። እስካሁን ከብሪታንያ 2 ሚሊዮን እሽግ የተላከ ሲሆን የአውስትሬሊያ ኩባንያዎችም ተጨማሪ አቅርቦቶች ለመላክ እየተዘጋጁ ናቸው። የዩናይትድ ስቴትስ የምክር ቤት አባላት የምግብና የመድኃኒት ቁጥጥር አስተዳደሩን አበት ኩባንያ የሚሽጋን ፋብሪካውን እንዲዘጋ ላደረገውና የህፃናት ምግብ እጥረቱን ለቀሰቀሰው ችግር ፈጥኖ መፍትሄ አልፈለገም በማለት ወቅሰውታል። ፋብሪካው ተነገ ወዲያ ቅዳሜ ይከፈታል ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም ቆይታ።
ቆንጅት ታዬን ለዜናው እናመሰግናለን። የምትከታተሉት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአማርኛ ቋንቋ ዝግጅታችንን ነው።
ቅርብ ነን፣ ሩቅ አይደለንም። ቴክኖሎጂው የሚሰጠንን ጠቀሜታ ወይም የሚፈጥርልን አስቻይ ሁኔታን በቅርባችሁ አለ ተግባራዊ ለማድረግ ኢትዮጵያ ከዛ ራቀች እንዳልሆነች በተግባር ደግሞ ማሳየትም ስለነበረብን
ከአሜሪካ ድምጽ ጋር ቆይታ ያደረጉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ናቸው። በሁለተኛው አጋማሽ ሙሉ ዘገባውን እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ የያዝነውን ቀዳሚ የአብይ ርዕስ ዘገባ እናስደምጣችሁ። ጋዜጠኛ ተመስገን ደሳለኝ በፖሊሶች ድብደባ እንደተፈጸመበት ቤተሰቦቹ ገለጹ። የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ ዛሬ በፖሊሶች ድብደባ እንደተፈጸመበትና ፊቱ ላይ ጉዳት እንደደረሰበት ቤተሰቦቹና ጠበቃው ገልጸዋል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ በዚህ ጉዳይ ላይ በሰጡት ምላሽ ስለ ሁኔታው ማጣራት እየተደረገ እንደሆነ ተናግረዋል። ኬኔዲ አባተ ዝርዝር አለው።
የፍትህ መጽሔት ባለቤትና ማኔጂንግ ዳይሬክተር ተመስገን ደሳለኝ ላይ ድብደባ የተፈጸመው ዛሬ ጠዋት ከአራት ሰዓት በኋላ መሆኑን የገለጸው የጋዜጠኛ ወንድም ታሪኩ ደሳለኝ ድርጊቱ የተፈጸመው ከሌላ ወንድሙ ጋር ለጥየቃ በሄዱበት ወቅት መሆኑን አብራርቷል።
አራት ተኩል 20 ጉዳይ ላይ ነው ያገኘ ነው ሰሜን የነበርኩኝ። ሌላ ደግሞ አንድ የሰሜ ታላቅ ወንድማችን ነበረ እና ከኛ ጋር ሌላ ሁለት ሰዎችም ሰሜ ሊጠይቁ የመጡ ሰዎች ነበሩ። ይሄ መጠየቂያ ቦታ ሶስተኛ የሚባለው በጠያቂና ተጠባሪዎቹ መካከል በሚቆሙበት ቦታ በጣም ርቀት አለው። ከአስር ሜትር አለም በላይ ነው። በእነሱ በኩል ሽቦ አለ። በዚህ በኩል አንድ 13-14 እስረኛ ይጠራል። በዚህ በኩል አንድ 13-15 ደግሞ ቤተሰብ ይኖራል። መሀል ላይ ፖሊስ አለ እና ሁሉም ሰው ነው እየተጫጫ መግባባት አይቻልም። እና ሰሜ ደግሞ ባለፈው እስር ቤት እያለ ጆሮውን ያሞ ነበረ። ከዛ አሁን በዚህ ወከባ ሊሰማው አልቻለም። ፖሊሱን ጆሮ ነው አይሰማኝም እና ትንሽ ተጋ እንዲልልኝ ምናምን አለው። እኔን ያለው በእጃ ምናጨቀው ምንም በቃ ይህም ብቻ ነው ያለው። ይኸውልህ ስለው በትል ክስፈጠሮ ምንድነው አንድ በእስረኛ ና በእኛ መካከል የነበረው ፖሊስ ወደ እስረኞቹ በኩል ሄደ። በእስረኞቹ በኩል ደግሞ የነበረው ልከታለ እንደ ግንብ መቆሚያ ነገር አለ፣ ደረጃ ነገር። ከሱ ላይ ደግሞ ዘሎ ደግሞ ወደ ሰሜ ሄዱ። ሁለቱም ከእስረኞቹ ማለውሰው እዛ ሁላችንም ባለንበት እኛም አለን፣ ሌሎቹም እስረኞች አሉ፣ የሌሎቹም የእስረኞች ቤተሰብ ጠያቂዎች አሉ። እኛ ፊት ነው እንግዲህ በቦክስ በጫማ ጥፊ ምናምን የመጡት። ከዛ ይሄን እያደረጉ ወደ ግራ በኩል ይወሰዱ። ከእስረኛ ከሚ ወደሚመጣበት ክፍል አይደለም፣ ከ40 ደቂቃ ከ30 ደቂቃ በኋላ በቢሮ በኩል አየ ነው ስናየው የግራ አይኑ ስር እጠት አለ የረበሰው ቸርት ደግሞ ተቀዷል። በቃ በዚ ስለዚህ በዚህ ሲቹዌሽን ውስጥ ሆነን ምንም ማውራት አልቻልንም። በቃ እኔም ወጣው ይሄ ነው የነበረው ጉዳይ።
የጋዜጠኛ ተመስገንን መደብደብ ከወንድሙ ማረጋጋታቸውን የገለጹት ጠበቃቸው ሄኖክ አክሊሉ ስለ ሁኔታው እንዲህ ይገልጻሉ።
እኛ አቶ ተመስገን ደሳለኝን አላገኘዋቸው ወንድማቸውን አግኝቻለሁ። የድሳ ፖሊስ አባላት ዛሬ አቶ ተመስገን ደሳለኝ ላይ ለምን የምንነግርህ ብቻ አትሰማም ለምን አትቀበልም አይነት በሚመስል ሁኔታ ምንም አይነት የህግ መሰረት በሌለው ህግን ባልተከተለ ሁኔታ ድብደባ በማድረስ ፊታቸው ላይ ጉዳት አድርሰውባቸዋል። እስካለኝ መረጃ እስከ 8 ሰዓት ከምናምን አካባቢ ህክምና ለመከታተላቸው ነው ማቀው። በወቅቱ እሳቸው ለዚህ ለድብደባ ሊያደርሳቸው የሚችል ምንም አይነት ምልልስ ከፖሊሶች ወይም ከጸጥታ አካላት ጋር ተነጋገሩ እንኳን የንግግር ቢሆን ህግና ስርዓትን ተከትሎ ነው ፖሊስ ምላሽ መስጠት ያለበት እንጂ ሊደበደቡ የሚያስችልበት ምንም የህግ መሰረት የለውም።
ጉዳዩን ለፍርድ ቤት የማቅረብ ሂደት ጀምረው የነበረ ቢሆንም ኋላ ላይ ጋዜጠኛ ተመስገን ባለመፈለጉ ምክንያት ማቋረጣቸውንም ጠበቃ ሄኖክ አስረድተዋል።
ተመሳሳይ ነገር ሲያጋጥም ለፍርድ ቤቶች ለሚመለከተው አካል ቅሬታ መቅረብ አለበትና እሱን ለማድረግ ፕሮሰስ ላይ ነበርኩኝ። ጉዳዩ በህግ እንዲታይ ፈልገው ነበር መጀመሪያ ላይ እና ያንን ፕሮሰስ እያስኬድኩ ነበረ። ከዛ በኋላ ግን እሳቸው ጉዳዩን መከታተል ስላልፈልጉ በህግ ትተውታልና እዛ ላይ እንትን ብያለሁ፣ አቁሜያለሁ።
በዚህ ጉዳይ ላይ ለቪኦኤ ምላሽ የሰጡት የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ደስታ በቁጥጥር ስር በሚገኝ ግለሰብ ላይ የተባለውን አይነት ድብደባ እንደማይፈጸም ገልጸው፣ ሆኖም ስለተፈጠረው ሁኔታ ማጣራት እየተደረገ መሆኑን አስረድተዋል። ማጣራት ከተደረገ በኋላ ስለተፈጠረው ነገር መረጃ እንደሚሰጡንም አረጋግጠዋል። ሁከትና ብጥብጥ በማስነሳት ወንጀል በፖሊስ ተጠርጥሮ ካለፈው ሐሙስ ጀምሮ በእስር ላይ የሚገኘው ጋዜጠኛ ተመስገን ደሳለኝ ባለፉት ጥቂት ቀናት ውስጥ ሁለት ጊዜ ፍርድ ቤት ቀርቧል። ለፖሊስ የምርመራ ጊዜ የፈቀደው ፍርድ ቤትም የጋዜጠኛውን ጉዳይ ለመመልከት ለቀጣዩ ሰኞ ግንቦት 29 ቀጠሮ መስጠቱ ይታወቃል። ጋዜጠኛ ተመስገንን ጨምሮ የሚዲያ ባለሙያዎች እስራት ከሚዲያ ህጉ ጋር የሚቃረን ነው በሚል የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር የተቃወሙ ሲሆን፣ ዩናይትድ ስቴትስን ጨምሮ አንዳንድ የጋዜጠኞችና የሰብአዊ መብት ተሟጋቾችም ሁኔታው እንደሚያሳስባቸው ገልጸዋል። ይሁን እንጂ የፌዴራል ፖሊስ ትናንት በፌስቡክ አድራሻው ባወጣው መግለጫ እርምጃው ህግ የማስከበር አካል መሆኑን የጠቀሰው የህዝቡን ሰላምና ደህንነት የሚያናጉ በብሔርና በሃይማኖት ጉዳዮች ላይ ግጭት ቀስቃሽ መረጃ የሚያሰራጩ እንዲሁም በአሰተኛ ፕሮፓጋንዳ መንግስትና ህዝብን ለመለያየት ሌት ተቀን ይሰራሉ ካላቸው 111 የበይነመረብ መገናኛ ብዙሃን መካከል በተወሰኑት የሚሰሩ 10 ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራባቸው እንደሚገኝም ነው የገለጸው። ይሁን እንጂ በአሁን ወቅት በእስር ላይ የሚገኙ የሚዲያ ባለሙያዎች ቁጥር 18 መሆኑን ኢሰመኮ መግለጹ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ዝግጅት ይቀጥላል። ወደ ተከታዩ ዘገባችን እናልፋለን። በጸጥታ ችግር ምክንያት ከተለያዩ የኦሮሚያ ክልል ከተሞች ተፈናቅለው በአማራ ክልል በተለያዩ ቦታዎች ተጠልለው የሚገኙ የህብረተሰብ ክፍሎችን ወደ ቀያቸው የመመለስ ስራ እየተሰራ መሆኑ ተገለጸ። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን እንዳስታወቀው አስተማማኝ ሰላም አለባቸው ወደ ተባሉ አካባቢዎች ተፈናቃዮቹን ለመመለስ እየተሰራ መሆኑን ገልጸዋል። በዚህም በኦሮሚያ ክልል 13 ዞኖች በመጀመሪያው ዙር ከ500 በላይ አባወራዎችን ወደ ቀያቸው መመለሳቸውንም ገልጸዋል። በኦሮሚያ ክልል የቡሳ ጎኖፋ ኮሚሽን በበኩሉ ከቅርብ ጊዜ ወዲህ እንቅስቃሴ ባለፈው እስካሁን በተደረጉ ጥረቶችም ከአማራ ክልልም ሆነ ከኦሮሚያ ክልል ተፈናቃዮችን ወደ ቀያቸው ለመመለስ እየተሰራ መሆኑን ገልጸዋል። ከተፈናቃዮቹ መካከልም የተወሰኑትን መስፍን አራጌ አነጋግሯቸዋል። ዘገባው እንደሚከተለው ይቀርባል።
አርሶ አደር ነኝ። ወደ 15 ሄክታር መሬት አለን፣ የተሟላ ንብረት አለን። ለዚህ አልበር የሚተዳደር እኛ ተወልደን ካደግንበት በላይ ኦሮሚያ ክልል ነው የምንወደው። ልጅም የወለድኩኝ ሀብት የሚያገኘውኝ ኦሮሚያ ክልል ነው።
ስሜ በለጠ ይባላሉ። የ50 ዓመት ጎልማሳ ናቸው። ከልጅነት እስከ እውቀት፣ ከስራ እስከ ውጤት፣ ከትዳር እስከ ልጆች ህይወትን ያጣጣሙት በኦሮሚያ ክልል በምስራቅ ወለጋ ሊሞ ወረዳ ውስጥ መሆኑን ይናገራሉ። ግና በአካባቢው ተከሰተ ባሉት ጥቃት ከስምንት ልጆቻቸውና ከትዳር አጋራቸው ጋር ተፈናቅለው ወደ አማራ ክልል ምስራቅ ጎጃም ፍኖተ ሰላም ከተማ ከመጡ ሁለተኛ ዓመታቸው እየተጠጋ መሆኑን ጠቁመዋል። የተሻለ ነዋሪ ነበርኩ የሚሉት አስተያየት ሰጪው ቀን ተቆጥሮ በሚደረግ ልገሳ ህይወትን መምራት ይከብዳል፣ እናም ወደ ነበርንበት ልንመለስ ይገባል ባይ ናቸው።
ሴትም ወንዱም በሙሉ ጥያቄውም ሰላማዊ ሰልፍ መወሰን ጠይቀን ነበረ። እኛ ወደ ነበርንበት ቦታ ተመልሰን ወደ ነበርንበት ግብርናችን ተረጅ ከምንሆን ረጅ ብንሆን ይሻላል። እኛ 600-700 ኩንታል የምናመርት ሰዎች በ15 ኪሎ ስንዴ ተደርተን መኖር ስለማንፈልግ ብለን ነው ልናመለክት እንችለን ነበረ። እኔ አይደለሁም እዚያ ብዙ ንብረት ያለኝ መጋዘን ያለኝ ቤት ትልቅ ንብረት መኖሪያ ሁሉ ነገር ያለኝ። ሴቶች እንኳ በቀን ስራ ሰርተው የሚያድሩት እዚህ ሀገር መቀመጥ አይፈልጉም።
የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዘላለም ልጅ አለም ይህን የተፈናቃዮች ተደጋጋሚ ጥያቄ ለመመለስ የተጀመረ ጥረት ሲሉ የገለጹት እንቅስቃሴ ሰሞኑን ይፋ ሆኗል።
ከኦሮሚያ ክልል ተፈናቅለው ወደ ክልላችን የመጡ ዜጎቻችን ወደ ቀያቸው ለመመለስ ከሁለቱ ክልል ርዕሳነ መስተዳድሮች ጋር በተደረገ ውይይትና ስምምነት ሰላም ባለባቸው 13 ዞኖች ላይ ተፈናቅለው የመጡ የኦሮሚያ ተፈናቃዮች ወደ አማራ ክልል የመጡት እንዲመለሱ በሚል ስምምነት ተደርሶ ስራ ተጀምሯል።
ተፈናቃዮቹን ወደ ነበሩበት የመመለሱ ጅማሬ ከምስራቅ ወለጋ ሊሞ ወረዳ ተፈናቅለው በፍኖተ ሰላም ከተማ ቤተሰብ ጋር ተጠግተው ለሚኖሩት የልቤ ደምሴ አስደሳች ዜና ሆኖ አልፏል።
እኔም እንደተመለስኩ ነው የቆጠርኩት። ነገ እነሱ ዛሬ ተመለሱ፣ እኛ ደግሞ ነገ እንመለሳለን ብዬ በቃ እንደተመለስኩ ነው ደስታ የሞት ያን የሰማው ለታ በቃ እንደ ተስፋ እንደው እኖራለሁ እንደው ከዚህ በኋላ የሚል ነው።
ይሁን እንጂ ተፈናቃዮቹ እንዲመለሱ የተደረጉት በተወሰኑት የኦሮሚያ ዞኖች ብቻ መሆኑ ቅሬታ እንደፈጠረባቸው አልሸሸጉም።
ምዕራብ ወለጋ፣ ምዕራብ ወለጋና ሶስቶችን ዞኖች ወደኋላ አስቀረ። እኛም እንሄዳለን ብለን በጉጉት እየጠበቅን ነበር። እዚህ እየተሰቃየን ነው ያለ ነው።
ኮሚሽነር ዘላለም በበኩላቸው ሲመልሱ
ይህ እንግዲህ በአጠቃላይ በኦሮሚያ ክልል የተፈናቀሉ ዜጎችን የመመለስ ሳይሆን 13 ዞኖች ሰላም ያለባቸው እና ተፈናቃዮቹ ቢሄዱ መደበኛ ህይወታቸው ሊመሩ የሚችሉበት እድል ባለበት አካባቢ ነው። በቀሪ 8 ዞኖች ግን አሁንም የኦነግ ሸኔ ኃይል ያለ ከመሆኑ ጋር ተያይዞ ለመኖር ምቹ ስላልሆነ አስተማማኝ ሰላም በሚኖርበት ጊዜ ወደ ቀያቸው የሚመለሱበት ሁኔታ እንደሚኖር ነው መስማማት ላይ የተደረሰው እና ይህን ስምምነት መሰረት በማድረግ ነው እየሰራ ነው ያለነው።
ኮሚሽነሩ በአሁኑ ሰዓት አስተማማኝ ሰላም አለባቸው ተብለው ከተዘረዘሩት 13 የኦሮሚያ ክልል ዞኖች ተፈናቅለው የመጡት 40,000 እንደሚገመቱ ጠቁመው ይህ ግን የሚረጋገጠው በቅድመ ማጣራት ነው ብለዋል።
እስካሁን ድረስ ለእኛ መረጃ ወደ 39,000 አካባቢ የሚደርሱ ናቸው። ነገር ግን ይሄ መረጃ መጣራት አለበት። ምክንያቱም ተፈናቃይ ማን ነው? ሪል የተፈናቀሉ ሰዎች ናቸው? እኛም ከእርዳታ ከምንሰጠው ቁጥር አንጻር ነው ይህንን ዳታ የያዝነው። እሱም ታች ኮሚቴ ፎርም ተደርጎ በወረዳ ደረጃ በቀበሌ ደረጃ የተጣራ ያለበት ሁኔታ ነው ያለው። ለመጀመሪያ ዙር ወደ 542 የሚሆኑ አባወራዎች ከነ ቤተሰቦቻቸው ወደ ኦሮሚያ ክልል ባለፈው ሳምንት የሄዱበት ሁኔታ አለ። አሁንም ቀሪዎችን እያጣራን የምንልክበት ሁኔታ ይኖራል ማለት ነው።
ከኦሮሚያ አደጋ ስጋት ስራ አመራርነት ወደ ቡሳ ጎኖፋ ኮሚሽን የተቀየረው ተቋም ምክትል ኃላፊ ገረመው ኦሊቃ ለአሜሪካ ድምጽ በሰጡት አስተያየት በኦሮሚያ ክልል ውስጥም ሆነ ወደ አማራ ክልል የተፈናቀሉ ሰዎችን የመመለስ ተግባር መጀመሩን አረጋግጠዋል።
በተመሳሳይ ችግር የተፈናቀሉ አማራ ክልል ብቻ ያሉ አይደለም። ኦሮሚያ ክልል ውስጥም እንደዚሁ አማራ ብሔረሰብ እና ኦሮሞ ብሔረሰብ እንዲሁ አብሮ ተፈናቅሎ አብሮ እየተመለሱም ያሉ አለና በተጓዳኝ ያንንም እየሰራን ነው። ለምሳሌ የአማራ ከ81,000 በላይ የተፈናቀለው ወደ 56,000 በላይ ተመልሷል። የኦሮሞም እንዲሁ ከ900,000 በላይ ተፈናቅሎ ነበረ ወደ 187,000 ተመልሷል። በመረጃ በመለየት ቦታ፣ መሬት፣ ንግድ ቤት፣ ሆቴል ምናምን ያለው ሁሉ ተለይቶ እንዲመጣ እና የመጀመሪያ እርምጃ ለማስጀመር ባለፈው ከግንቦት ሃያ ጀምሮ ያ ነገር እንዲከናወን ተደርጓል። እኛ ወደ ዞኖች ሸኝተናል። በዛ ደግሞ የደረሰበትን ቦታ ያጋጠመውን ችግርና የተሰጠን መፍትሄ ጭምር እያብራራን እየሰራን ለቀጣይም ደግሞ ጥሩ መነሻ ጥሩ ምሳሌ ስለሚሆን ይሄ ተጠናክሮ ይቀጥላል።
ወደ ቀያቸው የሚመለሱት ተፈናቃዮች ተመሳሳይ ችግር እንዳይገጥማቸው ተመልሰው ሲሄዱም የማቋቋምና የመደገፍ ስራ ይሰራል ይላሉ ኮሚሽነር ዘላለም።
በስምምነት ደረጃና ፕራክቲካሊ የኦሮሚያ ክልልም እየሰሩ ያለ ምንድን ነው? አንደኛ እነዚህ ዜጎች ንብረታቸው የወደመበት ሁኔታ አለ። ከስራ ውጭ ሆነው የቆዩት። ስለዚህ እነዚህን ዜጎች ቋሚ ህይወታቸውን እስከሚመሩ ድረስ ማቋቋም ያስፈልጋል በሚል ስምምነት ተደርሷል። እስከሚቋቋሙ ድረስ ደግሞ ልክ እዚህ ስናደርግላቸው የነበረውን አይነት ሰብአዊ ድጋፍ እዛ የሚደረግበት ሁኔታ ለመፍጠር ነው። ስለዚህ ንብረታቸው ወድሟል፣ ሀብታቸው ባኩል ስራ ሲሰሩ አይደለም የቆዩትና እርሻ ስራ እንቅስቃሴ ውስጥ የሚገቡበትን የማቋቋም ስራ ሁሉ ለመስራት ስምምነቱ አካል ነው።
የቡሳ ጎኖፋ ምክትል ኃላፊም ከአመራር ለአመራር ውይይት ባለፈ የህዝብ ለህዝብ ግንኙነት እንደሚደረግ አረጋግጠዋል።
የፌዴራል መንግስት ከጉዟቸው ጀምሮ ነው እርዳታ እንዲደረግ አቅዶ የጀመረና ራሳቸውን እስክችሉ ለይተን በዚህ ድጋፍ እናደርጋለን። ያን ብቻ አይደለም ህዝብ ለህዝብ የምለው በተለይ በኦሮሚያ ትልቅ ውጤት የታየበት ነው እና ህዝቡ እንዲረዳዳ በተለይ የእርሻ መሬት በማዘጋጀት በመደጋገፍ ላይ ትኩረት አድርጎ ህዝቡን ወደ ተሻለ ኑሮ ለማሳለፍ ይሰራል ማለት ነው። ከዛ በኋላ ግን ለዘላቂው መፍትሄ መሬታቸውን ላይ እንዲያርሱ ባለው ጉልበት እንዲጠቀሙ የእርሻ መሳሪያ፣ ዘር፣ ሌላም ነገር በሚመለከተው አካል ድጋፍ ተደርጎ ህዝቡም ተረባርቦ የማቋቋም ስራ ይሰራል።
ኮሚሽነር ዘላለምም ሆኑ አቶ ገረመው ተፈናቃዮቹን ወደ ቀያቸው የመመለሱ እንቅስቃሴ ከሰብአዊና ኢኮኖሚያዊ ፋይዳው ያለፈ ቁም ነገር አለው ባይ ናቸው።
አሁን ብሔር ተኮር የሆነ ፖለቲክስ የፈጠረው ወይም ደግሞ ለረዥም ጊዜ የተዛባ ትርክት የፈጠረው የፖለቲክስ ውጤት ነው አሁን ዜጎች መፈናቀል። እንዲህ አይነት የህዝብ ለህዝብ ግንኙነቶችን በማጠናከር በብሔሮች መካከል ቁርሾ ለመፍጠር ሲሰሩ የነበሩ ኃይሎች አጀንዳን በማምከን ለሀገራዊ አንድነት ትልቅ የሆነ ፋይዳ ያለው ስራ ነው ብለን እናስባለን።
በአብዛኛው ሀገርን ለማፍረስ የሚጥሩት ራሳቸው ተስፋ የሚቆርጡበት ሂደት ነው። ህዝቡ ደግሞ ተስፋን የሚገነባ አብሮ መኖርን ትልቅ እሴት ያለውን የመገንባት ይህንን የማዳበር የመደጋገፍ በሀገራችን ያሉ ብሔር ብሔረሰቦች ሁሉ አንድና አንድ ናቸው። ህዝብ በፍቅር ተፋቅሮ ተዋዶ በጋራ የመኖር ልምድን እያዳበረ እንደሄድም ጭምር ማሳያ ነው ይሄ።
ዘገባውን ያጠናቀረልን የወሎ ዘጋቢያችን መስፍን አራጌ ነው። ወደ ተከታዩ ዘገባችን እናልፋለን። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል መደበኛ ወይም አፍሪካን አርሚ ዋርም የተሰኘ የተምች ወረርሽኝ በ10,000 ሄክታር መሬት ላይ ችግር እንዳደረሰ ክልሉ አስታወቀ። የክልሉ ግብርና ቢሮ እንደገለጸው አርሶ አደሮችም ተምቹ በበቆሎ፣ በሩዝ፣ በጤፍና በዳጉሳ ቋሚ ሰብሎች ላይ ጉዳት እንዳደረሰባቸው ነው። የሐዋሳው ዘጋቢያችን ዮናታን ዘዴዎስ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል።
በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የግብርና ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ አሸናፊ ክንፉ በክልሉ በአራት ዞኖችና በ12 ወረዳዎች መደበኛ ተምች ወይም አፍሪካን አርሚ ወርም መከሰቱን ተናግሯል።
ግንቦት 14 ጀምሮ ተምች በክልላችን ተከስቷል። ባለፈው ሳምንት ውስጥ በ3,000 ሄክታር አካባቢ የነበረው በዚህ ሳምንት ውስጥ 10,810 ሄክታር አካባቢ ደርሷል ስፋቱ። ይህም በዋና ዋና ሰብሎች ሩዝ፣ ጤፍ፣ በቆሎ፣ ዳጉሳ ላይ ነው እንቶ የታየው። አልፎ አልፎም በዳውሮ ዞን አካባቢ ሰፋ ያለ መሬት ግጦሽ ሳር ላይ ታይተዋል በስፋት።
ወረርሽኙን ለመቆጣጠር በፌዴራልና በክልል መንግስት ጥረት የተደረገ ነው ያሉት ኃላፊው በክልሉ መጋዘን ውስጥ ነበረ ያሉትን 3,000 ሊትር ኬሚካል ጨምሮ ባለሀብቶች ከሚያቀርቡት ጋር ከ20,000 በላይ ሊትር ኬሚካል የተሰራጨ ነው ስሉ ተናግሯል።
14,000 ሊትር ኬሚካል ቀርቧል። ሁለት አይነት ኬሚካል ነው ማለታይና ያዞም የሚባል ኬሚካል ቀርቧል። ወደ 17,000 ሊትር አገልግሎት ላይ የዋለ ይገኛል። ከዚህ በተጨማሪ ባለሀብቶች እየገዙ የሚያስገቡት አለ። ያንን ጨምሮ ከ20-25,000 ሊትር በላይ ኬሚካል አቅርቦት አለ። የኬሚካል እጥረት የለም። ግን አሁን ከፍተኛ ስጋት እየሆነብን ያለው ከኛ አጎራባች የሆነው ጋምቤላ ክልል ላይ በስፋት ተከስቷል።
በክልሉ የጉራ ፈረዳ ወረዳ አርሶ አደር አቶ ጎቹማ ይሰንብቱ በአካባቢያቸው ካለፈው ሳምንት ጀምሮ የተከሰተው የተምች ወረርሽኝ በበቆሎ፣ በሩዝ፣ በጠፍና በሌሎችም ቋሚ ሰብሎችና ማሳዎቻቸው ላይ ጉዳት ማድረሱን ገልጧል። በተለይም በክልሉ በሰብል ምርት ይታወቃል ባሉት የበንች ሸኮ ዞን ጉራ ፈርዳ ወረዳ ወረርሽኙ በስፋት መታየቱን አርሶ አደሩ ተናግሯል።
ወዲያውኑ ከተረጨበት አካባቢ ላይ ምናልባት ያው የጉዳቱ መጠን ከፍ እያለ በመጣ ቁጥር ላይ እኛም እየተረባረም በግድም ጭምር እንዲገዛ እየተደረገ በአርባ ድጋፍ እየተደረገ እየተረጨ ተባሩ እየቀነሰ የሄደበት አካባቢ አለ። ምናልባት ዘንጋ ያለው አካባቢ ላይ በጣም በሩዝ የሚባለውን ሰብል ነው እያጠቃ ያለው። በቀሎ ላይም አልፎ አልፎ ይታያል። ግን በቀሎ ልጅ ከተባረው በኮርዶ ላይ ነው ጉዳት እያደረሰበት ያለው።
የተምች ወረርሽኙ የተከሰተው ሰሞኑን በአካባቢያችን በጣለው ካፊያ ዝናብ ነው ያሉት አርሶ አደር ገበየው አማረ፣ ወረርሽኙን በባህላዊና በዘመናዊ መንገድ ለመከላከል ጥረት እየተደረገ ነው ብሏል። ወረርሽኙ በአሁኑ ወቅት በደረሱ የበቆሎና የሩዝ ሰብሎች ላይ ጉዳት እያደረሰ እንደሚገኝ ገልጸው፣ በዚሁ ከቀጠለም የምርት መጠን ሊቀንስ እንደሚችልም ስጋታቸውን አስታውቋል።
ኬሚካሉን በመጠቀምና ያለውን በቃ በዘመናዊም መታገል ነው እኔ ወደፊት የማስበው እንጂ እና ጀሪው የሚባለው ተባይ ጊዜ አይሰጥም አዝመራውን ለማውደም ማለት ነው። እና ስለዚህ ርብርብ የምናደርገው ከመንግስት ግዳጅ በሰጡን መሰረት ተከታትለን ለማጥፋት ነው እንጂ ወደፊትም ቶሎ ይበርዳል አይባልም። ብዙ ጊዜ ይቆያል፣ ሊጠፋ አልቻለም ቶሎ።
የክልሉ የግብርና ቢሮ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ አሸናፊ የተምች ወረርሽኝ ከተሰራጨበት ከአስር ሺህ ሄክታር በላይ ውስጥ በሶስት ሺህ ሄክታር መሬት ላይ የበቀለውን እህል ማውደሙን፣ ነገር ግን በዚሁ የሚገታ ከሆነ የምግብ ዋስትና ችግር እንደማያስከትል ተናግሯል።
አሁን ሶስት ሺህ ሄክታር አካባቢ ላይ አውድሟል ማለት በሚያስብል ደረጃ ነው ያለው። ቅጠሉን ኦልሬዲ በልቶታል። አንዳንድ አካባቢም ላይ እዚህ የትሉ እድሜ አለ። በእንግሊዝኛ ሞልት የሚባለው በአማርኛ ገላውን እየገለፈተ እስከ ስድስት ደረጃ ይሄዳል እና አራተኛ ደረጃ ካለፈ ኬሚካል ቢረጭም አይሞትም። ያ ነው ችግሩን የሚያባብስ። እስካሁን ድረስ በሩዝና በዳጉሳ ሰብል ላይ በጣም ከፍተኛ ጥቃት እያደረሰ ነው። ሰብሉ ተቋቁሞ ካገገመ ምርት ይሰጣል። እስካሁን ባለው ወደ ሶስት ሺህ ሄክታር ነው። ሶስት ሺህ ሄክታር ማለት የኢኮኖሚ ጉዳት ይኖረዋል፣ ግን ይህን ያህል ለእርዳታ የሚዳርግ መጠን ላይ አልደረሰም። አሁን
የተምች ወረርሽኝ የተከሰተው በዝናብ መጠን መዛባትና የሙቀት መጠን በመጨመሩ ምክንያት ነው ያሉት ኃላፊው፣ ተምቹ ከእጩነት ደረጃ አልፎ ወደ ብራብሮ ደረጃ ከደረሰ መቆጣጠር ስለማይቻል ወደ ሌሎች አካባቢዎች ተዛምቶ የከፋ ጉዳት ሊያደርስ እንደሚችል ሰግተዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ወደ ተከታዩ ዘገባችን እንውሰዳችሁ። የረድኤት ድርጅቶች በምስራቅ አፍሪካ የተከሰተውን ድርቅ አስመልክቶ ጠንካራ ምላሽ የማይሰጥ ከሆነ ለረሃብ የተጋለጡ ሰዎች ቁጥር በመስከረም ወር መጨረሻ 20 ሚሊዮን ይደርሳል በማለት በማስጠንቀቅ ላይ ናቸው። ማስጠንቀቂያው የወጣው በቀጠናው አራት የዝናብ ወቅት ያለምንም በቂ ዝናብ መጥቶ በማለፉ ነው። በአርባ ዓመት ውስጥ እጅግ የከፋው ረሃብ በኢትዮጵያ፣ ኬንያና ሶማሊያ የሚገኙ ሰዎች ለሕይወታቸው ጥገኛ የሆኑበትን ከሰባት ሚሊዮን በላይ የቀንድ ከብቶችን ገድሏል። መሐመድ ዩሱፍ ከናይሮቢ ያጠናቀረው ዘገባ ነው። ደረጀ ደስታ እንደሚከተለው ያቀርበዋል።
በአንዳንድ የምስራቅ አፍሪካ አካባቢዎች የሚኖሩ የማህበረሰብ አባላት ባለፉት ሁለት ዓመት ውስጥ ይህ ነው የሚባል ዝናብ ሲጥል አልተመለከቱም። በሰሜን ኬንያ የሚኖሩት የ67 ዓመቱ የሱፍ ጉሬ በድርቁ የተነሳ 294 ከብቶች የሞቱባቸው መሆኑን ይናገራሉ።
ከብቶች የሚግጡት ሳር እስኪጠፋ ድረስ እንደዚህ ሁሉን ነገር እየጨረሰ ያለማቋረጥ የቀጠለ ድርቅ አይተናናቅም። ፍየሎችና ከብቶችን በሕይወት ለማቆየት ምግብ ልትገዛላቸው ያስፈልጋል። ይሁን እንጂ ታዲያ ከብቶችን ለማብላት የሚሆንን ገንዘብ ከወዴት ታመጣዋለህ? አንተ ራስህ ሥራ አጥነህ።
ሻሽዋት ሳራፍ በምስራቅ አፍሪካ የዓለም አቀፉ አደጋ መከላከል ኮሚቴ የአስቸኳይ ጊዜ ጉዳዮች ዳይሬክተር ናቸው። በኢትዮጵያ፣ ኬንያና ሶማሊያ የሚገኙት ከብት አርቢ ማህበረሰቦች ድርቁ ያስከተለው ጉዳት ከወዲሁ እየተሰማቸው ነው። በሚሊየን የሚቆጠሩት ውሃ፣ ምግብና ግጦሽ ፍለጋ ከቦታ ወደ ቦታ እየተንቀሳቀሱ ነው ይላሉ።
So these people are seeing anywhere between 60 to 100% loss of livestock.
ከመቶዎቹ ውስጥ ከ60 እስከ 100 የሚደርሱት የህይወታቸው ብቸኛ መድን የሆኑ ከብቶቻቸውን እያጡ መሆኑን እየተመለከትን ነው። በሺዎች የሚቆጠሩ ሰዎች ቤተሰባቸውን ለመመገብ ከቤታቸው እየተፈናቀሉ ወደ ከተሞች ወይም ሌሎች አካባቢዎች ሲንቀሳቀሱ እያየን ነው።
የረድኤት ድርጅቶች እንደሚሉት እንደ አውሮፓ አቆጣጠር ከ2021 አጋማሽ ጀምሮ በሶማሊያ ከሚገኙ ከብቶች 1/3 የሚሆኑት አልቀዋል። በኢትዮጵያና ኬንያም እንዲሁ 3.6 ሚሊዮን ከብቶች ሞተዋል። አሊዮና ሰይንኮ የዓለም አቀፍ ቀይ መስቀል የቀጠናው ቃል አቀባይ ናቸው። እሳቸው እንደሚሉት ከሶስት አገሮች እጅግ የተጎዳችው ሶማሊያ ናት። ለአስርት ዓመታት የቆየ ግጭት በድርቁ ለተጎዱትም ሆነ ለረድኤቱ ድርጅቶች ችግሩን የተወሳሰበ እንዲሆን አድርጎባቸዋል። አሁን ያለውን ሁኔታ እንደሚከተለው ይገልጹታል።
The needs are extremely high, and sometimes you look at people and you see people who were displaced and they lost everything. So it's difficult.
የሚያስፈልገው ነገር እጅግ ከመጠን በላይ ነው። አንዳንድ ጊዜ ሰዎችን ዝም ብለህ ስትመለከት ሁሉንም ነገር ያጡ ተፈናቃዮች ናቸው። የሚያስፈልጋቸው ነገር እጅግ መሰረታዊ በመሆኑ የሚፈልጉትን ነገር እያገኙ ነው ለማለት አይቻለም። በዛ ላይ የምንነጋገረው በጣም ለረጅም ጊዜ ስለቆየው ቀውስ በመሆኑ በተወሰነ ደረጃ ለጋሾችም የታከታቸው ይመስላል። በተለይ ለሰባይ እርዳታ የሚሆን ገንዘብ ለማግኘት ያለው ውድድር ከፍተኛ በሆነ ጊዜ አስቸጋሪ ውሳኔዎችን መምረጥ የግድ ይሆንብናል።
የአስቸጋሪ አየር ጠባይ፣ የምግብና የነዳጅ ዋጋ መናር የሰባይነት ስራው ለሚቀጥሉት ወራት እጅግ አስጨናቂ እንዲሆን አድርጎታል። የተባበሩት መንግስታት የሰባይነት ድርጅት ኦቻ እንደሚለው ሶማሊያ ለከፍተኛ የረሃብ አደጋ የተጋለጠች ሲሆን 80 ሺህ የሚሆኑ ሰዎች እጅግ በጠና ረሃብ እየተሰቃዩ ነው። የረድኤት ድርጅቶች በሶማሊያ በርካታ ቤተሰቦች ምግብና ሌሎች መሰረታዊ ነገሮችን እያጡ ነው ይላሉ። የኦቻ ባለስልጣናት ባለፈው ማክሰኞ እንደተናገሩት በሶስቱ አገሮች የተመጣጠነ ምግብ እጥረት በአደገኛ ሁኔታ እየተከሰተ በመሆኑ በህፃናት ህይወት ላይ አጣዳፊ አደጋ እንደቀኗል። እስካሁን የተባበሩት መንግስታት የረድኤት ድርጅቶች በድርቁ በተጠቁ አካባቢዎች 6.5 ሚሊዮን የሚቆጠሩ ሰዎች ዘንድ በመድረስ ምግብ፣ ውሃና የጤና አገልግሎቶችን መስጠታቸውን ገልጸዋል። ይሁን እንጂ በሚቀጥሉት ወራት ተጨማሪ ገንዘብና ምግብ የሚያስፈልግ መሆኑን አስጠንቅቀዋል።
የዜናና የትንታኔው መጽሔት የሚተላለፍበት ክፍለ ጊዜ ተጠናቆ ወደ ሁለተኛው አጋማሽ ቅንብራችን አልፈናል። እየተከታተላችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅታችንን ነው። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን እናልፋለን። የዩኤስኤአይዲ ተኪ ለተባለ መስማት የተሳናቸው ሴቶች የመሰረቱትን የወረቀት ቦርሳዎች አምራች ድርጅት $550,000 የገንዘብ ድጋፍ አድርጓል። ድጋፉን ያደረጉት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጃኮብሰን ሲሆኑ ድጋፉ የተደረገውም በአዲስ አበባ በሚገኘው ድርጅቱ የአካባቢ ብክለትን ለመከላከል እንዲሁም አካል ጉዳተኞችን የስራ እድል የሚያገኙበትን መንገድ ለማበረታታት የጀመረውን ስራ ለማጠናከርና ለማበረታታት መሆኑም ተገልጿል። በቀጣዮቹ 3 አመታትም ለ200 መስማት የተሳናቸው ሴቶች የስራ እድልም ይፈጥራል ተብሏል። በዩኤስኤአይዲ የተደረገው ድጋፍ በመደበኛ ውድድር የስራ እድል ለማግኘት የሚፈተኑ መስማት የተሳናቸውን ዜጎች ከመጥቀምም ባለፈ ስራቸውን ለማጠናከር እንደሚረዳ የተኪ የወረቀት ቦርሳዎች ማምረቻ ድርጅት ሰራተኞችና ኃላፊዎች ገልጸዋል። ኬኔዲ አባተ ዝርዝር አለው።
ከስድስት አመታት በፊት ባንዲት መስማት የተሳናት የፈጠራ ባለሙያ አነሳሽነት ነው የተመሰረተው። ተኪ የወረቀት ቦርሳዎች ማምረቻ ድርጅት ለአካባቢ ጠንቅ የሆነውን የላስቲክ እቃ መያዣ ወይም ፔስታልን በወረቀት ቦርሳዎች መተካት አላማው ሲሆን ተኪ የሚለው የድርጅቱ ስያሜ መነሻም ይሄው አላማው ነው። መስራቿን ጨምሮ በሶስት ሰራተኞች ስራ የጀመረው ድርጅቱ አሁን ላይ ለበርካታ መስማት የተሳናቸው ሴቶች የስራ እድል ፈጥሯል። በድርጅቱ ከሚገኙ 37 ሰራተኞች መካከል ከአንዱ በስተቀር ሌሎቹ ሴቶች ናቸው። ከሴቶቹ የተወሰኑት የትርጉምና መሰል ስራዎችን የሚሰሩ ሲሆኑ አብዛኛው ግን የወረቀት ቦርሳውን በማዘጋጀት ስራ ላይ የተሰማሩ ናቸው።
ስሜ አስናቀች ይባላል። መስማት የተሳነኝ ነኝ። እዚህ ተኪ ነው የምንሰራው። ትምህርቴን ከጨረስኩ በኋላ ተመርቄ ነበረ በጸጉር ሙያ። ነገር ግን ስራ ብፈልግ ማንም ሰው ቆይ ቆይ ነው የሚልም፣ የስራ እድል የለም። ቤት ነበር የተቀመጥኩት። ተኪን ስሰማ ግን ወዲያው መጣውኝ። እስካሁን እዚህ ነው ያለሁት። በጣም ደስተኛ ነኝ። በፊት ትምህርቴን ያስተማሩኝን ያረዱኝን ቤተሰቦቼን አሁን ስራ ስላገኘው እነሱን መርዳት እችያለሁኝ። በተጨማሪ እኔ ልጅ አለኝ፣ ልጄንም አስተዳድራለሁኝ። የመጀመሪያው ለመስማት የተሳናቸው በጣም ይጠቅማል። ስራ ከሌለ ወዴት ይሄዳሉ? መስማት የተሳናቸው መሄጃ የለንም። በቤት ውስጥ ደግሞ ብዙ ተጽዕኖም አለ። ብዙ ከክፍለ ሀገር ትምህርት የሌላቸው መስማት ይሳናቸው አሉ። እዚህ መጥተው ትምህርት ከጨረሱ በኋላ ተመልሰው እዛ ይሄዳሉ። ሚረዳቸው የለም። ትምህርት ከጨረሱ በኋላ እዚህ ተኪ ግን ስራ እድል ሲያገኙ በጣም ደስተኛ ናቸው።
በርካታ ደንበኞች ያሉት ተኪ የወረቀት ቦርሳዎች ማምረቻ ድርጅት እስካሁን 2 ሚሊዮን ያክል ቦርሳዎችን አምርቶ ለገበያ ማቅረቡን የድርጅቱ መስራችና ምክትል ስራ አስኪያጅ የሆነችው ሚሚ ለገሰ ትገልጻለች።
ተኪ የተመሰረተው ወደ 7 ዓመት አካባቢ ይሆናል። እስካሁን ደግሞ ወደ 2 ሚሊዮን የሚጠጉ ቦርሳዎችን ሰርተን አሰራጭተናል። በቀን ያው የምናመርተው እንደ ሳይዛችን ይወሰናል። 7 አይነት አለ። ለምሳሌ ትልቁን እስከ 1000 እንሰራለን። ትንንሹን ደግሞ እስከ 1500 ድረስ በቀን ይመረታል። አሁን ላይ ደንበኞቻችን በጣም ደስተኞች ናቸው ከኛ ጋር። ምክንያቱም እዚህ ሲመጡ ያዩናል በቀጥታ። አንዳንዱ የሚሰማው የሚያለቅስ ሁሉ አለ በስራችን። ምክንያቱም ያለብንን ችግሮች ስለሚረዱ።
በአሁን ወቅት ጎተራ አካባቢ በሚገኘው ጠባብ የማምረቻ ክፍል ውስጥ ስራውን በማከናወን ላይ የሚገኘው ተኪ በቀጣዮቹ 3 ዓመታት ስራውን በማስፋፋት መስማት ለተሳናቸው በመቶዎች የሚቆጠሩ ሴቶች ዘላቂ የስራ እድል መፍጠር የሚያስችለውን ድጋፍ ከዩኤስአይዲ አግኝቷል። ዩኤስአይዲ ለዚሁ ተግባር የ550,000 ዶላር የገንዘብ ድጋፍ ያቀረበ ሲሆን ድጋፉን በአዲስ አበባ የዩናይትድ ስቴትስ ኤምባሲ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን በስፍራው ተገኝተው ይፋ አድርገዋል። አምባሳደር ጄኮብሰን ድጋፉን ይፋ ካደረጉ በኋላ በሰጡት አስተያየት የአካባቢ ጥበቃን ታሳቢ ባደረገ መልኩ በአካል ጉዳተኞች የሚከናወነው ዘላቂ የኢኮኖሚ ስራ እንዳስደነቃቸው ገልጸዋል።
I'm very happy to be here at Techie. This is a wonderful socially owned enterprise and I've been so impressed with the work that's being done here today.
እዚ ተኪ በመገኘቲ በጣም ደስተኛ ነኝ። ይህ ድንቅ በመሐበር የተያዘ ድርጅት ነው። እዚ በሚሰራው ስራ በጣም ተደንቄያለሁ። ይህ ድንቅ ድርጅት ለተጨማሪ 200 መስማት የተሳናቸው ሴቶች የስራ እድል ለመፍጠር የሚያስችል የገንዘብ ድጋፍ በማድረጉ ኩራት ይሰማኛል። ድርጅቱ በአዲስ አበባ ለዘላቂ የኢኮኖሚ ልማትና የአካባቢ ጥበቃ አስተዋጽኦ በማድረግ ላይ ነው። ምክንያቱም የፕላስቲክ ቦርሳዎችን በወረቀት ቦርሳዎች ለመተካት እየሰራ ነው። መስማት የተሳናቸውን ጨምሮ አካል ጉዳተኞች ለኢኮኖሚ ምን ማበርከት እንደሚችሉ የሚያሳይ ነው። እዚህ ያየሁት መቻልን እናት የሆኑ የተመረቁና ለአካባቢ ተስማሚ በሆነ መንገድ የግሉን ኢኮኖሚ ለማሳደግ የሚጥሩ አቅም ያላቸውን ወጣት ሴቶች ነው። ይህ ለኔ በጣም አበረታች ነው።
መስማት የተሳናቸው ሴቶች ስራ የማግኘት እድላቸው የተመናመነ መሆኑን የምትገልጸው የድርጅቱ መስራችና ምክትል ስራ አስኪያጅ ሚሚ ለገሰ የዩናይትድ ስቴትስ ድጋፍ ከዚህ አንጻር ተስፋ ሰጭ መሆኑን ትገልጻለች።
ታኪዚ ብዙ ለፍተናል፣ ታግለናል። ምንም አይነት ድጋፍም አልነበረም፣ ተስፋም አልነበረውም። ነገር ግን ተስፋ አልቆረጥንም እስካሁን ድረስ። ስለጠነከሩ ታኪዎችን ማመስገን ፈልጋለሁ። ሌሎች ብዙ መስማት የተሳናቸው ቤት የተደበቁ አሉ፣ የስራ እድል የሌላቸው። ስለዚህ በዚህ ድጋፍ ለነሱ የስራ እድል መፍጠር፣ ከዛ ደግሞ ህይወታቸውን መቀየር፣ እናቶች ወጣቶችን ቆንጆ ህይወታቸውን መለወጥ እንፈልጋለን። በጣም ነው እናመሰግነው። ዩኤስኤድና የአሜሪካ ህዝቦችን በጣም ማመስገን እንፈልጋለን። በጣም ደስተኛ ነኝ።
ወይዘሮ ትዕግስት አለማየሁ ደግሞ በተኪ የወረቀት ቦርሳዎች ማምረቻ የፕሮጀክት ኃላፊ ነች።
ፕሮጀክቱ ለ3 አመት የሚቆይ ፕሮጀክት ነው። 3 አመት ውስጥ የተለያዩ አክቲቪቲዎች ይኖሩናል። በዋናነት ግን 4 በጣም አስፈላጊ የሆኑ ነገሮች አሉ። የመጀመሪያ የስራ እድል መስጠት ነው። መስማት የተሳናቸው ሴቶች፣ ወጣቶች፣ አካል ጉዳተኞችን እነሱ የስራ እድል መፍጠር ነው። የስራ እድል ስንፈጥር ደግሞ ዘላቂነት ያለው መሆን አለበት፣ ያንን አላማ ያደረገ ማለት ነው። ሁለተኛው በትምህርት ላይ ደግሞ ተጽዕኖ መፍጠር። ሶስተኛው ደግሞ የኢንቫይሮንመንታል የአካባቢ ብክለትን መቀነስ እንሰራለን ማለት ነው። ተኪ ፔፐር ዋልትስ በኢትዮጵያ ብቻ ሳይሆን በሌሎች በአፍሪካ በዓለም ሀገራት ላይ ተስፋፍቶ ስራችን እንዲታይ የምንሰራበት የፕሮጀክት እቅድ ነው ማለት ነው።
በአዲስ አበባ ጎተራ አካባቢ የሚገኘው ይህ ተኪ የወረቀት ቦርሳዎች ማምረቻ የአካባቢ ብክለትን ለመከላከል እንዲቻል የፕላስቲክ እቃ መያዣዎችን ለአካባቢ ተስማሚ በሆኑ የወረቀት ቦርሳዎች መተካትን ዓላማው አድርጎ በመስራት ላይ የሚገኝ ነው። ከዚህም ባለፈ ይህ ማምረቻ መስማት ለተሳናቸው የሥራ ዕድል መፍጠርን ዓላማው አድርጓል። በአሁን ወቅት የዩናይትድ ስቴትስ የልማት ተራድኦ ድርጅት USAID ይፋ ያደረገው $550,000 ደግሞ ይህ ፕሮጀክት በቀጣዮቹ 3 ዓመታት ለ200 መስማት የተሳናቸው ተጨማሪ የሥራ ዕድል እንዲፈጠር የሚያስችል ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባችን እንወሰዳችሁ። ከአሜሪካ ድምጽ ጋር ቆይታ ያደረጉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ሰሞኑን የተጀመረው የ5G ቴክኖሎጂ ወይም አምስተኛው ትውልድ የሞባይል ቴክኖሎጂ በኢንተርኔት ከፍተኛ ባንድ ለሚፈልጉ ሰዎች ስራቸውን ለማከናወን የሚያስችል በመሆኑ በአገር አቀፍ ደረጃ ኢኮኖሚው ላይ ትልቅ አስተዋጽኦ እንደሚያበረክት ተናግረዋል። የኢንቨስትመንት አማካሪ የሆኑት አቶ ሚሊዮን ክብረት ደግሞ ቴክኖሎጂው ለኢንቨስትመንት ስራዎች መፋጠን ትልቅ አስተዋጽኦ ይኖረዋል ብለዋል። ለዛሬ ሐሙስ የሳይንስና ቴክኖሎጂ መሰናዷችን የተዘጋጀ ዘገባ ነው። ገብረ ሚካኤል ገብረ መድን ነው ያነጋገራቸው፣ እንደሚከተለው አጠናቅሮታል።
ይህ በዓለም ዙሪያ በፈረንጆቹ አቆጣጠር በ2019 እንደጀመረ የሚነገርለት የአምስተኛ ትውልድ የሞባይል ኔትወርክ ከዚህ ቀደም 75 ሀገራት ተግብረውታል። ኢትዮጵያ ደግሞ ከአፍሪካ 6ኛ ሀገር በመሆን ይህን ዓለም የደረሰበትን ቴክኖሎጂ በቅርቡ አስጀምራለች። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ለአሜሪካ ድምፅ እንደተናገሩት ይህን ቴክኖሎጂ ማስጀመር ያስፈለገበት ምክንያት በኢትዮጵያ ለኢንዱስትሪ ልማት አስቻይ ሁኔታ ለመፍጠር ነው።
በተለያየ ኢንዱስትሪ ላይ ተሰማርቶ ላሉ የመንግስትም መንግስታዊ ላልሆኑ ተቋማትም ቴክኖሎጂውን ተጠቅመው መፈናጠር እንደሚችሉ፣ እድገትን ማምጣት እንደሚችሉ ለማሳየትም ጭምር ነው የመጣ ነው። ቅርብ ነን፣ ሩቅ አይደለንም። ቴክኖሎጂው የሚሰጠንን ጠቀሜታ ወይም የሚፈጥርልን አስቻይ ሁኔታን በቅርባችሁ አለ ተግባራዊ ለማድረግ ኢትዮጵያ ከዛ የራቀች እንዳልሆነች በተግባር ደግሞ ማሳየትም ስለነበረብን ነው። ስለዚህ ይሄ እንደምታው ለኢትዮ ቴሌኮም ለተስት ወይም ደግሞ ዓለም መጨረሻ የደረሰበትን ቴክኖሎጂ ተግባራዊ አድርጎ መጠቀም እንድንችል ለደንበኞቻችን ማስቻሉ ብቻ ሳይሆን እንደ ሀገርም አንድ አስቻይ ሁኔታ ፈጥረናል ማለት ነው።
የአምስተኛው ትውልድ የኔትወርክ ቴክኖሎጂ ከአራተኛው ትውልድ የሚለየው በኢንተርኔት ፍጥነቱ ሲሆን ፋይሎችን የመጫን የማውረድና የማስተላለፍ ፍጥነቱ በመቶ እጥፍ ይበልጣል። በሰከንድ 10 ጊጋባይት ፍጥነት እንዳለው የሚነገርለት ይህ የኔትወርክ ቴክኖሎጂ ከአራተኛው ትውልድ ጋር ሲነጻጸር በአንድ ቦታ በርካታ የመገናኛ መሳሪያዎችን ለማገናኘትም ያስችላል ይላሉ ስራ አስፈጻሚዋ።
በአራተኛው ትውልድ በአንድ ቦታ ላይ ብዙ ዲቫይሶችን በአንድ ጊዜ ኮኔክትድ ማድረግ ኮንጀስትድ ያደርገዋል። ስለዚህ መረጃውን እርስ በርስ ለመቀባበል አዳጋች ይሆናል ማለት ነው። 5G በአንድ ኪሎ ሜትር ላይ እስከ 1 ሚሊዮን ዲቫይሶች ኮኔክት ማድረግ ይችላል። ወራዝ 4G 100,000 ነው ኮኔክት ያደረገ ነበር። የባንድዊድዝ እና የሚሊየንስ ኦፍ ዲቫይስ ባንድ በአንድ ኪሎ ሜትር ኮኔክት ከማድረግ ባሻገር ትልቁ ቁም ነገር ከ5G ጋር ስናነሳ ላተንሲ ነው። ሪል ታይም የምንለው ኒርሊ ሪል ታይም ሪስፖንስ አለው ማለት ነው።
የአምስተኛ ትውልድ የኔትወርክ ቴክኖሎጂው በዚህ ከፍተኛ ፍጥነት በአብዛኛው ተጠቃሚ የሚያደርገው ድርጅቶችን፣ ተቋማትን፣ የልማት ዘርፎችንና ኢንዱስትሪዎችን ነው።
5G ለተቋማት ለኢንዱስትሪዎች ምንድን ነው የሚጫወተው ካለ በጣም ላተንሲው ወይም ደግሞ ሪያክሽን ታይም የምንለው ኮሚኒኬት የሚያደርግበት መረጃ ሰጥቶ የሚቀበልበት ዲሊያንስ የምንለው ወይም ላተንሲ እንለዋለን በሴክተሩ ቋንቋ ከአንድ ሚሊ ሰከንድ ያነሰ ነው። ይሄ ማለት ለማስረዳት እንዲመቸን ከአይናችን ብሊንክ ወይም ከሰው ልጅ ሪያክሽን ያነሰ ነው። ስለዚህ ያ ማለት ምን ያህል ሪሞት ሪያሊቲን እውን እንደሚያደርግ ቨርቹዋል ወርኪንግ ከኮቪድ በኋላ እንዳያችሁት ነው። ምንም እንኳን 4G የራሱና አድቫንስድ 4G አራተኛ ትውልድ ትልቅ ሚና ተጫውቷል። በነገራችን ላይ ለኮቪድ ወቅት ሰዎች ከቤታቸው ካሉበት ሆነው መስራት እንዲችሉ እንዲማሩ ትልቅ እድል የፈጠረ ነው። ይህንን የቴሌኮንፈረንስ ወይም ደግሞ ቪዲዮ ኮንፈረንስ ሌላ ስቴፕ ደግሞ የሚወስድ ነው 5G የሚሆነው ማለት ነው። ኖት ኦንሊ ኮሚኒኬሽን ማድረግ ስብሰባዎችን ማድረግ ብቻ ሳይሆን ከተለያየ ዓለም ላይ ሆኖ አንድ ክፍል ውስጥ እንዳለ ሆኖ ስራዎችን መስራት ዲዛይን ሊሆን ይችላል። አንድ ክፍል ውስጥ ሆኖ አብሮ በጋራ በቲም እየሰራ አሲም እስከሚያደርገው ድረስ መስራት የሚችልበትን ፍጥነትና ፍጥነት ከሪአክሽን ጋር ከላተንሲ ጋር አድርጎ ነው የመጣው 5G ማለት ነው።
ቴክኖሎጂው ቀደም ሲል ለተለያዩ ስራዎች እንቅፋት የነበረውን የኢንተርኔት ፍጥነት ችግርን በመቅረፍ ረገድ ትልቅ አስተዋጽኦ እንደሚያደርግ የኢንቨስትመንት አማካሪው አቶ ሚሊዮን ክብረት ይገልጻሉ።
ብዙዎቹ ወደ ኢትዮጵያ የሚመጡ እንዲሁም ሀገር በቀል የሆኑ ድርጅቶች የሚያጋጥማቸው አንደኛው ችግር የኢንተርኔቱ ሊሚትድ መሆን የተወሰነ መሆንና እንደ ልብ አለማሰራት ነው። እና አንደኛው የ5G ጠቀሜታ ምንድን ነው? የኢንተርኔቱን ዳውንሎድ የማድረግ ስፒድ በጣም ስለሚጨምረው እስከዛሬ ስንጠቀምበት የነበረው እና እስከዛሬ ኮምፕሌንስ ማድረግ የነበረውን ነገር ያቀልላል ብለን እንጠብቃለን።
የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ የአምስተኛ ትውልድ ኔትወርክ አገልግሎት እንደ ጤና፣ ግብርና፣ ትምህርትና ኤነርጂ ያሉ ዘርፎች ስራዎቻቸውን ለማቀላጠፍ እንደሚያግዛቸው ተናግረዋል።
አንዳንድ ህክምናዎች በሀገራችን የሌሉ ወይም ደግሞ በጣም ውድ ከመሆናቸው የተነሳ ደግሞ ሰዎች ህክምና ወዳለበት ለመሄድም የሚቸገሩበት ነው። 5G አንድ ለዓለም ካመጣው ነገር አንዱ ለምሳሌ ሪሞት ሰርጀሪ ታካሚው ባለበት ቦታ ሆኖ ባለበት ሀገር ሆኖ በጣም እውቅ የተባለ ባለሙያን ከሆነ ዓለም ላይ ከሌላ ኮንቲነንት ሪሞትሊ ህክምና ሊያደርግለት ይችላል። በግብርናው ተመሳሳይ እንደ ኢንዱስትሪ ይወሰድ እንደው እንደ ሴክተር ይወሰድ ማለት ነው። በእናይ ለምሳሌ ለተባይ መርጫ ከሪሞት ሆነን ኢፌክቲቭ ሆነን ልንረጭበት እንችላለን፣ ወይም ደግሞ ለመስኖ ኋላ መጠጣት እንደዚህ ልንጠቀምበት እንችላለን። እና አውቶሜትድ በሆኑ የአግሪካልቸር ስራዎች ላይ ደግሞ ማሽኖች ላይ ሴንሰሮችን በመግጠም የተሻለ የልድ የሚገኝበት ወይም ምርት የሚገኝበትን ማምጣት እንችላለን።
የኢንቨስትመንት አማካሪው አቶ ሚሊዮን ክብረትም ቴክኖሎጂው አካላዊ እንቅስቃሴን በመቀነስ በትንሽ ጉልበትና የሰው ኃይል ብዙ ስራዎችን ለማከናወን ስለሚያስችል ምርታማነትን ያሳድጋል፣ የስራ ውጤታማነትንም ይጨምራል ይላሉ።
ብዙ ጊዜ በኢንተርኔት ሊያልቅ የሚችለው ነገር የግድ ከአንድ ቦታ ወደ ሌላ ቦታ በመሄድ ጊዜን ታጠፋለህ፣ ጉልበት ታጠፋለህ፣ ገንዘብን ታጠፋለህ ለነዳጅና ለሌላው ነገር። የተወሰኑ ነገሮች ውስጥ ፊዚካል የሆነ አካላዊ የሆነ እንቅስቃሴ የሚፈልጉ የጥቂት ነገሮች ውጪ አብዛኞቹ ነገሮች በኢንተርኔት ስብሰባዎችን ጨምሮ ማለት ነው በኢንተርኔት እየተካሄዱ ይገኛል። ይሄ ደግሞ ብዙ ኢኮኖሚውን በተመለከተ ብዙ የኢኮኖሚ ቁጠባ ያካሂዳል። ምክንያቱም በአሁኑ ጊዜ ነዳጅ በጣም ተወዷል። የሰዎች እንቅስቃሴ ደግሞ በጣም ውድ እየሆነ በመጣበት ጊዜ በኢንተርኔት ነገሮችን ማድረግ ጊዜም ገንዘብም በጣም ቆጣቢ ነገር ነው።
ኢትዮ ቴሌኮም ይህን አገልግሎት ለማስፋት ለዚህ አጋዥ የሆኑ ኢንቨስትመንቶችን የማሳለጥ በህብረተሰቡ ዘንድ ስለ አገልግሎቱ ግንዛቤ የመፍጠርና ተጠቃሚዎችን የመለየት ተግባራት እንደሚከናወኑ ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
የሳይንስና ቴክኖሎጂ መሰናዷችንን ነበር ያስደመጥናችሁ። ወደ ተከታዩ ዘገባችንን ውሰዳችሁ። ወደ መቀሌ ሮሚናት አደባባይ በመቀሌ ከተማ ሮማናት አደባባይ ላይ የኢንተርኔትና የስልክ አገልግሎት ባለመኖሩ በክልሉ የነዋሪዎቹን ፍላጎት መረጃ የማግኘት ጥማት ለማሟላት በመሀል ከተማዋ ላይ ላፕቶፕ ኮምፒውተርና ተንቀሳቃሽ ስልክ ይዘው የማህበራዊ ሚዲያ ወይም የአንዳንድ ሚዲያዎችን የስክሪን ቅጂ በመያዝ በኢንተርኔት የሚተላለፉ መረጃዎችንም ለተጠቃሚዎች የሚሸጡ ወጣቶችን እናስተዋውቃችኋለን። ሙልጌታ አጽባህ ነው ዘገባውን ያጠናቀረው፣ እንደሚከተለው ያቀርበዋል።
አታክልት ምሩጽ ይባላል። በመቀሌ ዩኒቨርሲቲ በኤሌክትሮ ሜካኒካል ኢንጂነሪንግ በዲግሪ መመረቁ ይገልጻል። ከባለፈው ዓመት ጀምሮ ደግሞ በየቀኑ የሚወጡ መረጃዎች ለሰዎች በመሸጥ እንደሚገኝ ተናግሯል። በትግራይ ክልል ጦርነቱ ከተጀመረ ወዲህ የኢንተርኔት አገልግሎት ባለመኖሩ በኢንተርኔት የሚገኙ መረጃዎች በመቀሌ ከተማ ሮማናት አደባባይ እየሸጠ እንደሚገኝ ገልጿል።
የኢንተርኔት አክሰሱ በዚህ በፖለቲካል ችግሩ ምክንያት ከተዘጋ ተጀምሮ ያለንበት ይህን ስራ የሚያከፋፍላሉ ማለት ሁሉም አንዳንድ ኢንተርኔት የሚያገኙ እንትን ቢሮዎች ሊኖሩ ይችላሉ አይደል? የሚያመጡልን አሉ፣ ሪሶርስ አለ። ያው በቪዲዮዎቹ ያለው ይዘቱ በሶሻል ሚዲያ የሚተላለፉ ስክሪንሾቶች አሉ፣ እነሱ ይወስዳሉ። ቪዲዮዎችም አሉ በሳተላይትና በዩቲዩብ የሚተላለፉ ኢንፎርሜሽኖች፣ ከነሱ ነው። እነሱ ይዘቱ እኛም ሸጠው እሱ ነው ይዘቱ። ያው ባለው በጊዜ የተፈጠረ ያለው ፖለቲካል እንትን ይዘታቸው እንደሱ ነው። መተንተን ነው፣ ትንታኔ ነው። ከዛ ሰዎች ይወዷቸዋል፣ በብዛትም ይወስዷቸዋል። ስለ ፖለቲካል እንትን የሆነ ብዙ ስለ መጪዋ ትግራይ የሚገልጽ ነገር ስለሆነ ብዙ ተንታኞችም አሉ። በዚህ በጊዜው ምክንያት የተፈጠሩ ፖለቲከኞችም ስላሉ እነሱ እኛና መጣቸውና ከከፋፋዮቹ ከዛ እነሱን ይወስዳሉ። በጣም ነው የሚወዷቸው ማህበረሰቡ።
ሀጎስ ገብረኪዳን የተባለ ሌላው በዚህ የቪዲዮና የፌስቡክ ስክሪን ቅጂ ሽያጭ የተሰማራ ወጣት በበኩሉ
ግልጋሎት ነው የምሰጠው። ግልጋሎቱ ደግሞ ስክሪንሻት አለ፣ የፌስቡክ ስክሪንሻት እና የተለያዩ የሚዲያ አውታሮች አሉ፣ ቪዲዮዎች ማለት ነው። አጫጭር የዩቲዩብ ከዩቲዩብ የወረዱ አሉ፣ እንደ ኢትዮ ፎረም ምናምን እንደዛ አይነት ነገር ነው የምሰጠው። አቻለኝ እኔ ማመጣው ከአንድ አከፋፋይ ነው ማመጣው፣ ግን ዋናው ሶርስ ግን ከሳትላይት የሚጠቀሙ ካምፓኒዎች አሉ። እዚህ አንዳንድ ካምፓኒ ከነሱ ነው የሚወጣው፣ ሾልኮ ነው የሚወጣው። ሶ በዛ ምክንያት ነው የሚመጣው። እኛ የምንሸጣቸው መረጃዎች ይዘታቸው ፖለቲካዊ ነው። ስለ ጦርነት ነው የሚያወሩ፣ ስለሌላ ነገር ባለው ሁኔታ ሰውም አይፈልግም። ሚዲያዎቹም የሚያወሩ ስለ ጦርነት ነው። ሶ ይዘታቸው አብዛኛው ፖለቲካና ጦርነት ነው ስላለው ሁኔታ ማለት ነው።
ሀጎስ በየቀኑ ከ30 እስከ 40 ለሚሆኑ ደንበኞች እንደሚሸጥ ተናግሯል። 10 ብር አውጥተው መግዛት የማይችሉ ሰዎች ደግሞ በነጻ እንደሚሰጥ ነው የተናገረው። በመረጃ ሽያጭ ለዕለት ጉርሻ ማሟያም እንደሚያገኝ ነው የገለጸው።
አንድ ፓኬጅ እንደየ ሁኔታ ነው እንደሚመጣልን ነው። ከ10 እስከ 25 ምናምን የሆኑ ቪዲዮዎች አሉት እና ስክሪንሻት አለ። የተለያየ ቪዲዮ ነው የሚይዘው፣ ከዩቲዩብ የተጫኑ የወረዱ ቪዲዮዎች እና ከሳተላይት ቴሌቪዥን። ሳተላይት የሌለው ሰው ይገዛል አንዳንዴ። ሶ ለአንድ ፓኬጅ እኛ የምንላት ፎልደር ነው የምንላት፣ አንድ ፎልደር ነች። ለእሷ 10 ብር ነው የሚቻላት። በየ መንገዱ ነው የምታገኘው። እነዚህ ስክሪንሻት ምናምን የሚሸጡ ልጆች ታገኛለህ። በየጎዳናም እንደኔ ጎዳና የሚቀመጡ አሉ። ቤት ክፍቶም የሚሰራ ብዙ ስላለ ኦልሞስት የነበረን ከስተመር ወደ ሌላም የተዛወራለ።
በወቅታዊ ፖለቲካዊ ጉዳዮች የሚወጡ ይሁኑ በየቀኑ የሚታተሙ ቪዲዮዎች በወጡ በሁለተኛ ቀን እንደሚደርሳቸው ነው ወጣቶቹ የተናገሩት። በመቀለ ጎዳናዎች ወጣቶች ላፕቶፕ ዘርግተው ወይም ሞባይል በመያዝ እነዚህ መረጃዎች መሸጥ ተለምደዋል። ፊልምና ሙዚቃ ይሸጥባቸው የነበሩ ቤቶች ደግሞ እነዚህ የፌስቡክ ስክሪን ቅጂ እንዲሁም ቪዲዮዎች የሚሸጥባቸው ሆነዋል። እነዚህ መረጃ ገዝተው መጠቀም የማይችሉ ሰዎች ደግሞ በሙዚቃ ቤቶች በር ሰብሰብ ብሎ በድምፅ ማውጊያ የተከፈቱ የዜና አውታሮች ሲሰሙ ማየት ተለምደዋል። ኪሮስ ኃይለስላሴ የተባለ ከእነዚህ ወጣቶች መረጃ እንደሚገዛ የገለጸልኝ አስተያየቱ እንዲህ አጋርቷል።
ኢንተርኔትም ይሁን የሌላ ሚዲያ አክሰስ ስለሌለ ተዘግተን ስላለን ሚዲያ የሚዲያ እንትኖች እንገዛለን። ስክሪንሻትም አለ የፌስቡክ። ከዛ በቪዲዮ መልኩ የሚሰራጩ አንዳንድ የሚዲያ እንትኖችም ዜናዎችን እንገዛለን ማለት ነው። ብዙዎቹ ከኢንተርኔት እንትን ዳውንሎድ የሚያርጓቸው ናቸው። ብዙዎቹ የፌስቡክ ስክሪንሻትና እነዚህ የሚታወቁ ሚዲያ አውታሮች የዜና አውታሮችም አሉ። በሀገሪቱ እየተከሰተ ስላለው የፖለቲካ እድገት ሚዛናዊ የሆነ መረጃ አገኛለሁ ብዬ ለማሰብ በዚህ ወቅት ከዓለም ተነጥለን እኛ ብቻ መረጃ በዚህ ደረጃ ጠምቶን ርቆን በብር ስክሪንሻት ስንገዛ ይሄ ነገር አልፎ በኋላ ስናስበው ምንኛ ያስገርመን ይሆን ብዬ ሁሌ ያስቀኛል በጣም ማለት ከማማረሩ ምኑ ምናምን ትቼ አሁን ይገርመኛል። አሁን ዓለም በዚህ ሁኔታ እንዳለን ይረዳ ይሆን እውን ይረዳል ወይ ብዬ ነው የምገርመው።
ስንት ገዛዋለ?
10 ብር በፓኬጅ ነው። ያው ብዙ ቪዲዮዎች እና ስክሪንሻቶች ነው በአንድ ጊዜ የምገዛው። 10 ብር ብዙ ጊዜ ሳይኖረኝ ሲቀር ደግሞ በ5 ብር ይሸጡልኛል። ከዛ ደግሞ ጓደኞቼ ቀድመው የገዙ ሲኖር ደግሞ ከነሱ እቀበላለሁ።
ያነጋገርኳቸው ወጣቶች በክልሉ ያለው ችግር እንዲፈታ ግጭቱ በውይይት መፈታት አለበት በማለት ጠይቀዋል።
ይሄ ነገር የመጣው በፖለቲካ ነው። ሰው አሁን ያለው ነገር በፖለቲካ ሁለቱም ተፋላሚ ኃይሎች ወደ ድርድር መምጣት አለባቸው ብዬ ነው የማስበው። እና በድርድር በትግራይ ሕዝብ ያለው መከራና ስቃይ እንዲያበቃ ተደራድሮ ሁለቱም ወገኖች ወደ ሰላም በሰላማዊ ድርድር እንዲፈታልንም እንፈልጋለን። እንደ አንድ ግለሰብ ማለት ነው
ፖለቲካል ችግር ፖለቲካል መፍትሄ ያስፈልገዋል ብዬ ነው የማምነው። ብዙም ሀሳብ ነበረኝ። ተመርቄ በራሴ ስራ ፈጥሬ ፈልገውን ገንዘብ ይዤ በትላልቅ ኢንቨስትመንቶችን ለመስራት ነበር ያሰብኩት። ትምህርትም ለመቀጠል ማስተርስ ለመቀጠል ነበር ያሰብኩት፣ ግን አልተሳካም። ጦርነቱ ችግር ሆነብናል። ለራሴ ብቻ ለማህበረሰቡ በሙሉ ከትምርቱ ሩቋል። ያለ ትምርት ደግሞ እድገት ኢኮኖሚ የሚባል ነገር መታሰብ አይችልምና ፖለቲካል የሆነ መፍትሄ ውይይት መኖር አለበት ብዬ አስባለሁ።
ዘገባውን ያጠናቀረልን ሙልጌታ አጽፋ ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። ዝግጅቶቻችንን አዳምጣችሁ አስተያየት ለመስጠት በኢሜል አድራሻችን horn@voanews.com ጻፉልን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ብርሃን ኃይሉ ከስቱዲዮ በስርጭቱን አቀናብራልናለች። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እንሰናበታችኋለን። በነገው የአርብ ምሽት መደበኛ ዝግጅታችን ተመልሰን እንገናኛለን። ለዛሬው ሰላም፣ በደህና እደሩ።